amma sagantaa afaan amaaraatti tifufama. The Voice of America.
Yeah, America Dims Radio Tabiano.
በኦሮሚያ ክልል በኢትዮጵያ መንግስት ላይ የተቀሰቀሰው ተቃውሞና አመጽ አንድ አመት ሞላው።
ራኮንኩኒ አላ አማ ደማጅሮ ካናኒ ባየ ራኮ ጉዳዳ ባየ
ራኮ ይሄ ችግር አሁን ባለበት ሁኔታ በጣም አሳሳቢ ነው። ወደፊት ህዝቡ ላይ ትልቅ አደጋ የሚያስከትል ነው። እስካሁን ብዙ አደጋ ደርሷል። ብዙ ህይወት ጠፍቷል።
የሪዮ ኦሎምፒክ የማራቶን የብር ሜዳሊያ አሸናፊው አትሌት ፈይሳ ሌሊሳ ነው። በትላንትናው ዕለት በአውሮፓ ህብረት ለፓርላማ አባላት በኢትዮጵያ ጉዳይ ላይ ባተኮረ ዘገባ የምስክርነት ቃል ከሰጠበት የተወሰደ ነው። ሌሎች ኢትዮጵያውያንም የምስክርነት ቃል አሰምተዋል። ሙሉ ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
ከፍተኛ ትንቅንቅ የታየበት የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ አብቅቶ ሰላማዊ የስልጣን ሽግግሩ ተጀምሯል። ዘገባ አለን።
የዓለም መሪዎች ከትናንት በስቲያ ማክሰኞ በተጠናቀቀው ዩናይት ስቴትስ ፕሬዚዳንታዊ ምርጫ ዶናልድ ትራምፕ በተመረጡበት አስገራሚ ድል ዙሪያ አስተያየት መስጠት ቀጥለዋል። አንገብጋቢ ባሏቸው የዓለም ጉዳዮች ዙሪያም አሜሪካ የምትከተለውን አቋም ተመራጩ ፕሬዚዳንት ትራምፕ ይቀይራሉ ሲሉ የውጭ ፖሊሲ ተንታኞች እየተናገሩ ነው። የዚህንም ዝርዝር ይዘናል።
ከዓለም ዜና መካከል የሚበዙት የዩናይትድ ስቴትስን ፕሬዚዳንታዊ ምርጫ የሚመለከቱ ናቸው። በተለይም ውጤቶቹ ዶናልድ ትራምፕ በአሁኑ ሰዓት ዋይት ሀውስ ሄደው ከፕሬዚዳንት ኦባማ ጋር መገናኘታቸው ተገልጧል። ንግግራቸውን አብቅተዋል። ጥያቄና መልስ አልወሰዱም። በተጨማሪም ዶናልድ ትራምፕ በአስተዳደራቸው አፍሪካ ላይ የሚኖራቸው አመለካከትና እምነት ምን ይሆናል የሚል ዘገባም አለን።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። የቀጣዩን የዩናይት ስቴትስ ፕሬዚዳንት አስተዳደር ገጽታ የሚቃኝ ትንታኔ ዘገባና ሌሎችም በሁለተኛው አጋማሽ ይዘን ቀርበናል። ከዛሬ ሐሙስ ህዳር 1 2009 ዓ.ም የዩናይት ስቴትስ ፕሬዚዳንታዊ ምርጫ ነክ ርዕሶች በርከት ያሉበት ዝግጅታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ ነን። ንጉሡ ታምሬ ፕሮግራሙን ይመራል ከቴክኒክ መሐንዲሱ ጆ ጊል ጋር በመሆን ለቅድሚያ
የሰዓቱን የዓለም ዜና።
የዩናይትድ ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ የመጀመሪያውን የዋይት ሀውስ ጉብኝት ዛሬ ሐሙስ አድርገዋል። በዚህም ከፕሬዚዳንት ባራክ ኦባማ ጋር በሰላማዊ የሥልጣን ሽግግር ዙሪያ ውይይት አድርገዋል። እንደ አውሮፓ አቆጣጠር ጥር 20 ወይም ጥር 12 ቀን ቃለ መሐላ ለሚፈጽሙት ተመራጭ ፕሬዚዳንት ዶናልድ ትራምፕ የመንግሥት መሥሪያ ቤቶች ሁሉ ትብብራቸውን እንዳይነፍጓቸው ሚስተር ኦባማ አሳስበዋል። ትራምፕ በዋይት ሀውሱ ጉብኝታቸው የፕሬዚዳንት ኦባማን ልምድና ምክር እንደሚሹም ገልጠዋል። ከሁለቱ ግንኙነት አስቀድሞ ከዋይት ሀውስ የወጣ መግለጫ እንዳመለከተው ሰላማዊ የሥልጣን ሽግግር የአሜሪካ ዲሞክራሲ መሠረታዊ መገለጫ ወይም መርህ ነው ማለቱ ታውቋል።
ተመራጩ የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ቢሮአቸውን ተረክበው ሥራ ለመጀመር የሚያደርጉት መሰናዶ አንድ ብለዋል። በዚህም በምርጫ ዘመቻቸው ወቅት ካስተላለፏቸው መልእክቶች ውስጥ ለአንዳንድ የዩናይት ስቴትስ ሸሪክ አገሮች ጸጥታና ደህንነትን የሚመለከቱ ዋስትና ሰጪ ንግግር እያደረጉ እንደሆነ ታውቋል። ይህ በእንዲህ እንዳለም ሚስተር ትራምፕ ከፕሬዚዳንት ባራክ ኦባማ ጋር ዛሬ ሐሙስ በዋይት ሀውስ ቤተ መንግስት ተገናኝተው ቃለ መሐላ ከፈጸሙ ከመጪው ጥር 12 ቀን በፊት የስልጣን ርክክብ በተመለከተ ይወያያሉ ተብሏል። ቀደም ብሎ እንደተገለጠው ፕሬዚዳንት ኦባማ ሂላሪ ክሊንተን ምርጫውን እንዲያሸንፉ ከፍተኛ ቅስቀሳ ሲያደርጉላቸው እንደቆዩ የሚታወቅ ሲሆን በፍጻሜው ምሽት ሲናገሩም ሽንፈት መቀበል ከባድ እንደሆነ መናገራቸው አይዘነጋም።
አሜሪካውያን ዶናልድ ትራምፕን ቀጣዩ የአገሪቱ ፕሬዚዳንትን አድርገው መርጠዋል። እናም መራራና ከፋፋይ የሆነው የምርጫ ዘመቻ ካበቃ በኋላ የአሜሪካ ዲሞክራሲ መሰረት የሆነው ሰላማዊ የስልጣን ሽግግር ሂደት ተጀምሯል። ይህ በእንዲህ እንዳለ ቀደም ሲል እንዳልነው ዛሬ በዋይት ሀውስ ሁለቱ ማለትም ተመራጩ ፕሬዚዳንት ዶናልድ ትራምፕና በስልጣን ላይ የሚገኙት ፕሬዚዳንት ኦባማ ተገናኝተው የሀሳብ ልውውጥ አድርገዋል። የጃፓኑ ጠቅላይ ሚኒስትር በሌላ በኩል ደግሞ ሺኖ አቤ ከተመረጡ ከተመራጩ ፕሬዚዳንት ዶናልድ ትራምፕ ጋር ውይይት አድርገዋል። ይህም የተመለከተው ወይም በዚህ ረገድ የታየው በአውሮፓ ወይም በእስያ አካባቢ ያሉ አገሮች በተለይም የዩናይትድ ስቴትስ ሸሪክ አገሮች በዶናልድ ትራምፕ ጋር የሚኖራቸውን ግንኙነት የተመለከተ ይሆናል። የጃፓን ጠቅላይ ሚኒስትር ሺንዞ አቤ ከተመራጩ ፕሬዚዳንት ዶናልድ ትራምፕ ጋር ባደረጉት ውይይትም የሁለቱ አገሮች ወዳጅነት ቋሚና ዘላቂ እንደሆነ አስረግጠዋል። ከደቡብ ኮሪያዋ ፕሬዚዳንት ፓርክ ጊዩንሃይ ጋር ደግሞ ዛሬ ሐሙስ በቴሌፎን ሲነጋገሩ ከእናንተ ጎንነን ወደፊትም ይሄ አቋማችን አይለወጥም ማለታቸውን ሶል ውስጥ ይፋ የሆነ መግለጫ አመልክቷል።
ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚዳንት መሆናቸው አፍሪካ ውስጥ የሚኖረውን አንድምታ የሚመለከት አንዳንዶች ተደስተዋል፣ አንዳንዶች ተጨንቀዋል ይላል። ሌሎች ደግሞ አልሞቃቸው፣ አልበረዳቸው፣ ስሜትም አልሰጣቸው ይላል። ይሁን እንጂ አፍሪካውያን የዶናልድ ትራምፕ የፕሬዚዳንትነት ዘመን በአፍሪካ ላይ ምን አይነት የፖለቲካ ኢኮኖሚያዊና ማህበራዊ አንድምታ ይኖረው ይሆን ብለው መጠየቃቸው አልቀረም። ቦይቴ ማርክ አልሲስ የአይቮሪ ኮስት ውስጥ በሚገኘው አቢጃን ዩኒቨርሲቲ ተቋም ውስጥ የፖለቲካ ትንታኝ ናቸው። እንደ አውሮፓውያን ዘመን አቆጣጠር በ2000 ዓ ም በስራ ላይ የዋለው የአገዋ የአፍሪካ እድገትና እድል ህግ ለውይይት ጠረጴዛ ላይ ቀርበዋል ነው ያሉት። በአፍሪካና በዩናይት ስቴትስ መካከል ያለውን የንግድ ስምምነት በተመለከተ ለረዥም ጊዜ የተካሄደ ጥናት መኖሩን የጠቆሙት ተንታኙ አሁን በሚካሄደውም ጥናትና ውይይት አዲስ ነገር መከሰቱ አይቀሬ ነው ብለዋል። በዚህ አኳያ ሚስተር ትራምፕ አዲስ ህግ ሊያወጡ ወይም የተለየ መመሪያ ሊከተሉ እንደሚችሉ ሌሎች አፍሪካውያን ስጋታቸውን እያመለከቱ ነው።
ከዚሁ ከዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ዙሪያ ሳንወጣ ማክሰኞ ዕለት ፕሬዚዳንታቸውን የመረጡት አሜሪካውያን ደግሞ ረጅም ጊዜ ከፈጀውና መከፋፈልን ከፈጠረ የምርጫ ሂደት በፍጥነት ለማገገም ለቀጣዩ ፕሬዚዳንት ዶናልድ ትራምፕ እድል እንዲሰጡ አብሮነታቸውን እንዲያጠናክሩም የሀገሪቱ መሪዎች እየወተወቱ ነው። ይህ በእንዲህ እንዳለ ግን የትራምፕ ፕሬዚዳንትነት አልዋጥ ያላቸው በሺ የሚቆጠሩ አሜሪካውያን በተለያዩ የዩናይትድ ስቴትስ ክፍለ ግዛቶች ሰልፍ አካሂደዋል። የቪኦኤ ዘጋቢዎች ከኒውዮርክም ከዋሽንግተንም ዘገባ አስተላልፈዋል። በመጽሔት ላይ እናቀርበዋለን።
በምረጡኝ ዘመቻቸው ወቅት የእስልምና እምነት ተከታዮች ወደ አሜሪካ እንዳይገቡ አግዳለሁ ባሉት በተመራጩ ፕሬዚዳንት ዶናልድ ትራምፕ አዲስ አመራር ሙስሊም አሜሪካውያን የተለመደ ኑሯቸውን ቀጥለዋል። በአሁኑ ወቅት ግን ተመራጩ ፕሬዚዳንት ዶናልድ ትራምፕ በዚህ የጅምላ እገዳ ፈንታ በሽብርተኝነት ከሚጠረጠሩ ሀገሮች ወደ አሜሪካ የሚገቡ ሁሉ ጥብቅ ምርመራ እንዲደረግባቸው እየተናገሩ ነው። የቀደመ ንግግራቸው ግን ብዙ ሙስሊም አሜሪካውያን ከምርጫ ብቻ ሳይሆን ለሚስተር ትራምፕ ድምፅ ከመስጠት እንዲታገዱም ነበር ሲሉም እንደነበር አይዘነጋም። እናም ባለፈው ማክሰኞ ማታ የምርጫ ሂደቱን በተለይ በሚሽጋን ክፍለ ግዛት ውስጥ በቴሌቪዥን ሲከታተሉ የነበሩ በርካታ የእስልምና እምነት ተከታይ አሜሪካውያን በውጤቱ እጅግ መደነቃቸውን ለአሜሪካ ድምፅ ገልጸዋል።
የሩሲያ መንግስት ባለስልጣናት ከዶናልድ ትራምፕ የምርጫ ዘመቻ አባላት ጋር ከማክሰኞ ምርጫ አስቀድሞ መገናኘታቸውን የሩሲያው ምክትል ውጭ ጉዳይ ሚኒስትር ሰርጌ ሪያብኮቭ አስታውቀዋል። በእርግጥ ብዙዎቹን አባላት እናውቃቸዋለን ሲሉ ለኢንተርፋክስ ዜና አውታር የገለጡት የሩሲያው ባለስልጣን ቀድሞውንም በዩናይትድ ስቴትስ መንግስታዊ አመራር ውስጥ ከፍተኛ ቦታ የነበራቸው እንደሆኑ ግልጥ ነው ብለዋል። የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይዋ ደግሞ ማሪያ ዛካሮቫ ለብሉምበርግ ዜና ምንጭ ሲናገሩ የሩሲያ ባለስልጣናት ከዶናልድ ትራምፕ የምርጫ ዘመቻ አባላት ጋር መገናኘት እንደ አዲስ ነገር ሊታይ አይገባም ይላሉ። በዘመቻ ወቅት ዶናልድ ትራምፕና የሩሲያ መሪ ቭላዲሚር ፑቲን እርስ በርስ ሲደናነቁና የጋራ ግንኙነቱንም ለማጠናከር ፍላጎት እንዳላቸው ሲገልጡ እንደነበር አይዘነጋም።
በመጨረሻም ደቡብ ምስራቅ ቱርክ ውስጥ በአንድ የወረዳ ገዢ መኖሪያ ቤት ላይ የደረሰ ፍንዳታ ገዢውን ጨምሮ ሶስት ሰዎች ማቁሰሉ ተገለጠ። ፍንዳታው የደረሰው ሶሪያን ከሚያዋስነው ማዕዲን ክፍለ ግዛት 40 ኪሎ ሜትሮች ርቀት ላይ በምትገኘው ዳሪክ በተባለች ከተማ እንደሆነም ታውቋል። የቱርክ መንግስታዊ ዜና አውታር እንደዘገበው አደጋው የተቃጣው ፒኬኬ ከሚባለው የኩርዲስታኑ የሰራተኞች ማህበር ሽምቅ ተዋጊዎች ሲሆን የደህንነት ሰራተኞች ለጥቃቱ ተጠያቂ የሆኑትን አባላት በማሰስ ላይ መሆናቸውም ተገልጠዋል። የፒኬኬ ሸማቂዎች ደቡባዊ ምስራቅ ቱርክ ውስጥ እንዲህ አልፎ አልፎ ጥቃት እንደሚፈጽሙም ይታወቃል። በመንግስትና በሽምቅ ተዋጊዎቹ መካከል እንደ አውሮፓውያን የዘመን አቆጣጠር በ1984 ዓ.ም አንስቶ በተካሄዱ ግጭቶች ከ40,000 ህዝብ በላይ ህይወቱን ማጣቱም ተመልክቷል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበነን። ማይክሮፎን እንትኑ አልከፈትም።
አልከፈታለ።
በዓለም ዜና የተጀመረው ልዩ ፕሮግራም በ19 በ22 እና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮቻችን
ቆየት ብለው በርከት ያሉ ዘገባዎች ቀደም ብለን መግቢያ የጠቀሙናቸውን ጨምሮ ይቀርባሉ። ቀጣዩን የዩናይት ስቴትስ ፕሬዚዳንት አስተዳደር ገጽታ የሚቃኝ የትንታኔ ቅንብርም ሌሎች በሁለተኛው አጋማሽ ይቀርባሉ። አሁን ታዲያ በቀጥታ ወደ ዕለቱ አብይ ርዕስ
በኦሮሚያ ክልል በኢትዮጵያ መንግስት ላይ የተቀሰቀሰው ተቃውሞና አመጽ አንድ አመት ሞላው። በኢትዮጵያ ትልቁን ቁጥር ለሚይዘው የኦሮሞ ማህበረሰብ የተቃውሞ መነሻ የሆኑት የፖለቲካ ነጻነትና ፍትሃዊ የምጣኔ ሀብት ክፍፍል የተመለከቱ ጥያቄዎች ዛሬስ ተመልሰው ይሆን? የአሜሪካ ድምጿ ማርታ ቫንዶርፍ ከብራስልስ ባጠናቀረችው ዘገባዋ ታነሳዋለች። በሌላ በኩል የኦሎምፒክ ማራቶን ባለ ድሉ አትሌት ሌሊሳ ፈይሳ፣ የግንቦት ሰባቱ ዶክተር ብርሃኑ ነጋና የኦሮሞ ፌዴራሊስቱ ዶክተር መረራ ጉዲና በብራስልስ አውሮፓ ህብረት ጽህፈት ቤት ተገኝተው በኢትዮጵያ እየተፈጸመ ነው ያሉትን የመብት ጥሰት መናገራቸውን ጠቅሳ ያደረሰችን ዘገባም ዝርዝር አለው። ይህን ዝርዝር ጽዮን ግርማ ታቀርባለች።
በኢትዮጵያ ባለው የተቃውሞ እንቅስቃሴ ውስጥ የኦሎምፒክ ሯጩ አትሌት ፈይሳ ሌሊሳ ስሙ ጎልቶ የሚነሳ የተቃውሞ አጋር ነው። በዘንድሮ የሪዮ ኦሎምፒክ ላይ የማራቶን የብር ሜዳሊያ አሸናፊው አትሌት ፈይሳ በውድድሩ ማጠናቀቂያ ላይ እጆቹን ወደ ላይ በማጣመር በኢትዮጵያ የኢትዮጵያ መንግስት ለመቃወም መለያ የሆነን ምልክት በማሳየቱ ነበር የዓለምን ትኩረት የሳበው። አትሌት ፈይሳ ይህ ተቃውሞ በተቀሰቀሰበት አንደኛ ዓመት በትላንትናው ዕለት በብራስልስ አውሮፓ ህብረት ጽህፈት ቤት ተገኝቶ በኢትዮጵያ አሁን ያለው ሁኔታ በዚሁ ከቀጠለ አደገኛ ችግር ይፈጠራል የሚል ስጋት እንዳለው ለህብረቱ የፓርላማ አባላት አስረድቷል።
ራኮንኩኒ አላ አማ ደማጅሮ ከናኒ ባዬ ራኮ ጉዳዳ ባዬ
ራኮ ይሄ ችግር አሁን ባለበት ሁኔታ በጣም አሳሳቢ ነው። ወደፊት ህዝቡ ላይ ትልቅ አደጋ የሚያስከትል ነው። እስካሁን ብዙ አደጋ ደርሷል። ብዙ ህይወት ጠፍቷል። አሁን እኔ እያደረግኩ ያለሁት ከዚህ በፊትም በተለያዩ ዓለም አቀፍ መድረኮች ላይ ተገኝቼ እንዳደረግኩት ሁሉ ችግሩን ማሳወቅ ነው። ለምሳሌ አሁን ኢንተርኔትና ብዙሃን መገናኛ ተዘግቷል። መንግሥት ከሚያስተላልፈው መረጃ ውጪ ህብረተሰቡ ምንም መገናኛ ብዙሃን የለውም።
ሌሊሳ አያይዞም አሁን በኢትዮጵያ የህዝብ ድምፅ በመታፈኑ ምክንያት በእርሱ በኩል በተቻለ ሁሉ ችግሩን ለዓለም ህዝብ ለማሰማት እየጣረ መሆኑን ተናግሯል። ሁለተኛው ተናጋሪ ዶክተር ብርሃኑ ነጋ ነበሩ። ዶክተር ብርሃኑ የአርበኞች ግንቦት ሰባት ሊቀመንበር ሲሆኑ የኢትዮጵያ መንግስት ድርጅታቸውን በአሸባሪነት ፈርጆ መንግስትን በኃይል በመገልበጥ ክስ ወንጅሎ በሌሉበት የሞት ፍርድ የተፈረደባቸው ሰው ናቸው። ዶክተር ብርሃኑ ቀጣዩ ስድስት ወራት ኢትዮጵያ ወዴት እየሄደች እንደሆነ ማሳያ ነው የሚል እምነት አላቸው። በኢትዮጵያ አሁን ያለውን ሁኔታ ለአውሮፓ ህብረት ፓርላማ አባላት ሲያስረዱም የተፈጠረው ውጥረት ከቁጥጥር ውጭ ሆኖ የከፋ ጉዳት ከማስከተሉ በፊት ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ከፍተኛ ግፊት ሊያደርግ ይገባል ብለዋል።
My hope is that at least some of the friends of this regime to talk sense that
የዚህ አስተዳደር ወዳጆች ያደርጋሉ ብዬ ተስፋ የጣልኩት በኢትዮጵያ በሁከት ወደ ስልጣን ለመምጣት የሚደረግ ጉዞ እንዳከተመለት ሊያሳስቡ ይገባል ብዬ ነው። አማራጮች መፈለግ አለባቸው የሚል ጽኑ እምነት አለኝ። ይህም አማራጭ ጊዜው ሳዘገይ በፍጥነት በአደጋ ላይ ያለውን ሁኔታ መሬት ማስያዝን ይጠይቃል።
በኢትዮጵያ በኦሮሚያ ክልል ተቃውሞ የተቀሰቀሰው ከአዲስ አበባ በስተ ምዕራብ 80 ኪሎ ሜትር ርቀት ላይ በምትገኘው ጊንጪ ከተማ በህዳር ወር መግቢያ ላይ ነበር። በአዲስ አበባ ዙሪያ ተግባራዊ ይደረጋል ተብሎ የነበረውን የማስተር ፕላን ንድፍ የኦሮሞ ገበሬዎችን ያፈናቅላል በሚል ነበር ተማሪዎች የተቃወሙት። የዛሬ ዓመት ይህ ተቃውሞ ከመቀስቀሱ አስቀድሞ ከአንድ ዓመት ከስድስት ወር በፊት ተመሳሳይ ተቃውሞ ተቀስቅሶ ነበር። ከዚህ ቀደሙ ያገረሸውና ልክ የዛሬ አመት በግንጭ የተከሰከሰው ተቃውሞ ወደ ሌሎች ቦታዎች ወዲያውኑ ነበር የተዛመተው። የተቃዋሚዎቹ ጥያቄ መጀመሪያ ባነሱት የመሬት ዝርፊያ ሊቆም ይገባል ጥያቄ ተወስኖ አልቆመም። ተቃውሟቸው ወደ ሌሎቹ የሀገሪቱ ክፍሎች በተስፋፋ ቁጥር ጥያቄውም የብሔር የበላይነት ይቁም፣ የፖለቲካ ነጻነት ይከበር፣ ፍትሃዊ የኢኮኖሚ ተጠቃሚነት ይኑር የሚሉ ጥያቄዎችንም ጨምሯል። በዚህ የተቃውሞ ጊዜም በመቶዎች የሚቆጠሩ ሰዎች ሞተዋል። በሺዎች የሚቆጠሩ እስር ቤት ናቸው። እንዲሁም አሁን ኢትዮጵያ ለስድስት ወር በሚቆይ አስቸኳይ ጊዜ አዋጅ ስር ናት። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ባለፈው ሳምንት መንግስት የካቢኔ አባላቱን እንደገና በማዋቀር የወሰደው እርምጃ አሁንም ከተቃውሞ ጥያቄ ጋር የማይመጣጠን የተራራቀ ምላሽ እንደሆነ ይናገራሉ።
Unless the government comes down to the table and discuss with the
መንግስት ከተቃዋሚ ፓርቲዎች ጋር ተቀምጦ በጠረጴዛ ዙሪያ ለንግግር ራሱን ካላዘጋጀ እንዲሁም ከመንግስት ጋር ተቀምጠው ለመነጋገር ደስተኛ የማይሆኑ አካላት እንኳ በጋራ ሆነው አንድ ሰላማዊ ውይይት መፍጠር እስካልቻሉ ድረስ በዚያች ሀገር ላይ ሰላምን ለማምጣት ማሰብ መቼም ቢሆን የሚሳካ አይሆንም።
በሊንደን ዩኒቨርሲቲ በአፍሪካ ጥናት ማዕከል ፕሮፌሰር የሆኑት ጃን አቢከን መንግስት በአስቸኳይ ጊዜ አዋጁ ላይ ብቻ መተማመን የለበትም ይላሉ።
Create a space for discussion. I mean, we need really the nationalist
provide. ለውይይት ቦታ ወይም መድረክ መክፈት ይኖርበታል። ዓለም አቀፍ አይኖች የሚከታተሏቸው የንግግሮችና የውይይቶች መዋቅሮች መኖር አለባቸው። በሀገሪቱ ውስጥ መተማመንን ለመፍጠር አንድ እርምጃ ሊሆን ይችላል። ምክንያቱም ሀገሪቱ አሁን አብዝቶ የጎደላት ነገር መተማመን ነው። በመንግስቱና በህዝቡ መካከል መተማመን ጠፍቷል።
ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል በዚህ ሳምንት ባወጣው መግለጫ አሁን የተወሰደው የጸጥታ እርምጃ ተገቢ ምላሽ የሚፈልጉ ጉዳዮችን የሚሸፋፍን ነው ብሎታል። አምነስቲ አያይዞም ሌላ ዙር ሁከት ከመቀስቀሱ በፊት መንግስት ሊያስብበት ይገባል ብሏል።
በኢትዮጵያ ጉዳይ ላይ ያተኮረውን የዕለቱን አብይ ርዕስ ነበር አድማጮች የተከታተላችሁት። አሁን ወደ መጽሔቱ የትንታኔ ርዕሶች እንሻገራለን። ከፍተኛ ትንቅንቅ የተካሄደበት የዩናይት ስቴትስ ፕሬዚዳንታዊ የምርጫ ዘመቻና ሂደት አብቅቶ ሰላማዊ ስልጣን ሽግግር ተጀምረዋል። አሜሪካውያን መራጮች ዶናልድ ትራምፕን ለቀጣዩ አገሪቱ ፕሬዚዳንትነት መርጠዋል። መራራና መከፋፈል የታየበት የምርጫ ዘመቻ ካበቃ በኋላ የአሜሪካ ዲሞክራሲ መሰረት የሆነው ሰላማዊ የስልጣን ሽግግር ሂደት ተጀምረዋል። የአሜሪካ ድምፁ ክሪስ ስሚክንስ ያጠናቀረውን ዘገባ ነው አዳነች ፍስሐዬ ይዛ የቀረበችው።
የዩናይትድ ስቴትስ የምርጫ ዘመቻ አብቅቷል። ይሁንና ሂለሪ ክሊንተን በዶናልድ ትራምፕ መሸነፋቸውን በሚመለከት በዋይት ሀውስ ቤተ መንግስት ውጭ ከተሰባሰቡት ሰዎች ጥልቅ ስሜት የሚንጸባረቅባቸው አስተያየቶች ተሰምተዋል። በፖለቲካዊ መቋሰል የተሞላው የምርጫ ዘመቻ ካበቃ በኋላ ተመራጩ ፕሬዚደንት ዶናልድ ትራምፕ ሀገሪቱ ወደ አንድነት ስሜት እንድትመለስ ለማመቻቸት ሞክረዋል።
We owe her a major debt of gratitude for her service.
ሂለሪ ክሊንተን ሀገራቸውን በማገልገል ላበረከቱት ሥራ ትልቅ ክብር የመስጠት ዕዳ አለብን። አሁን ተባብረን አንድ ሕዝብ የምንሆንበት ጊዜ ደርሷል እላለሁ።
በውድድሩ የተሸነፉት ሂለሪ ክሊንተን በበኩላቸው ሰላማዊ ሥልጣን ሽግግር እንዲካሄድ ጎራ የመለየቱ ተግባር አብቅቶ ከትራምፕ ጋር የመስራት ሐሳብ አቅርበዋል።
Our constitutional democracy enshrines the peaceful transfer of
በሕገ መንግሥት ላይ የተመሠረተው ዲሞክራሲያችን ሰላማዊ የሥልጣን ሽግግር እንዲኖር ያስችላል። እኛም ይህንን ሕግ ማክበር ብቻ ሳይሆን የምንንከባከበው እሴት ነው።
የባራክ ኦባማ አስተዳደርም የትራምፕ የሽግግር ቡድን የአዲሱን መንግሥት ሠራተኞችን በመቅጠር ተግባር አብሯቸው ይሠራል። ይህም የሀገሪቱን ሥራ የሚያንቀሳቅስ አዲስ ካቢኔ መመስረትን ያካትታል። ፕሬዚደንት ኦባማ ሰላማዊ ስልጣን ሽግግር መካሄዱን ለማረጋገጥ እንደሚተባበሩ ገልጸዋል።
We are now all rooting for his success in uniting and leading the country.
ሀገሪቱን አንድ በማድረግና በመምራት ተግባር እንዲሳካላቸው መሰረት እየጣልን ነው። ሰላማዊ የስልጣን ሽግግር ከዲሞክራሲያችን ምልክቶች አንዱ ነው። በቀጣዮቹ ጥቂት ወራት ውስጥም ይህን ለዓለም እናሳያለን።
የምርጫው ዘመቻ ከማብቃቱ በፊት ትራምፕ የምርጫውን ውጤት የሚቀበሉ መሆናቸውን ከመግለጽ ተቆጥበው ስለነበረ በሰላማዊ የስልጣን ሽግግር ሂደት ላይ ጥርጣሬ አሳድሮ ነበር። ተመራጩ ፕሬዚደንት ትራምፕ ስልጣኑን ከመረከባቸው በፊት ሀገሪቱን አንድ የሚያደርጉ መልእክቶችን ማስተላለፍ ይኖርባቸዋል ይላሉ ኖርማን ኤይሰን የተባሉት የፖለቲካ ተንታኝ።
speech that he gave last night was all he can do as a first step to send a sense
የቀጣይነት የተቀባይነትና የአካታችነት ስሜት ለማስተላለፍ ማድረግ ያለባቸው የመጀመሪያ እርምጃ ትናንት ያደረጉትን አይነት ንግግር ነው።
የፕሬዝዳንታዊ ሽግግር ሂደት እምርታ ላይ የሚደርሰው እንደ አውሮፓ አቆጣጠር ጥር 20 ቀን የትራምፕ ፕሬዝዳንትነት የሚጀመርበት የቃለ መሐላ ስነ ስርዓት ሲፈጸም ነው።
አድማጮች፣ ተከታዩም ከዚሁ ፕሬዝዳንታዊ ምርጫ ሂደቶችና ተከትለው ከመጡ ጉዳዮች ጋር ይያያዛል። ባለፈው ማክሰኞ ፕሬዝዳንት ሆነው የተመረጡት ዩናይትድ ስቴትስ አሜሪካውያን ረዥም ጊዜ ከፈጀውና ብዙም መከፋፈል ከፈጠረው የምርጫ ሂደት በፍጥነት በማገገም ለቀጣዩ ፕሬዝዳንት ዶናልድ ትራምፕ እድል እንዲሰጡና አብሮነታቸውንም እንዲያጠናክሩ የአገሪቱ መሪዎች እየወተወቱ ነው። ይህ በእንዲህ እንዳለ የትራምፕ ፕሬዝዳንትነት አለዋጥ ያላቸው በሺዎች የተቆጠሩ አሜሪካውያን የተቃውሞ ሰልፎችን እያካሄዱ ነው። የአሜሪካ ድምፅ ዘጋቢዎች ከኒውዮርክና ከዋሽንግተን ዲሲ ያስተላለፏቸውን ዘገባዎች ሄኖክ ሰማግዜር ይዞ ቀርበዋል።
በትናንትናው ዕለት የዶናልድ ትራምፕን አሸናፊነት በሕዝብ ፊት አምነው የተቀበሉት የዴሞክራቶቹ እጩ ሂለሪ ክሊንተን የሐሳብ ልዩነቶች ቢኖሩም ደጋፊዎቻቸው ለአዲሱ ፕሬዝደንት እድል እንዲሰጡ ጠይቀዋል።
We have seen that our nation is more deeply divided than we thought.
ሀገራችን የገባችበትን ጥልቅ መከፋፈል አስተውላችኋል? አሁንም ግን በአሜሪካ እምነት አለኝ። ሁልጊዜም ይኖረኛል። እናንተም ተመሳሳይ አስተሳሰብ ካላችሁ ውጤቱን ተቀብላችሁ የወደፊቱን አስተውሉ። ዶናልድ ትራምፕ ፕሬዝዳንታችን ይሆናሉ። የመሪነት እድል እንዲያገኙ መፍቀድና አይኖቻችንን ገልጠን የሚሰሩትን መመርመር ይገባናል ላለሁ።
ሚስ ክሊንተን በንግግራቸው የአሜሪካ መልካም ቀናት ገና ወደፊት እንደሆኑ አሳስበዋል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በዛሬው ዕለት በዋይት ሃውስ ቤተ መንግሥት ተመራጩን ፕሬዚዳንት ዶናልድ ትራምፕን አነጋግረዋል። በትናንትናው ዕለት ፕሬዚዳንት ኦባማ ለሕዝብ ባሰሙት ንግግር አሜሪካውያን የፖለቲካ ልዩነቶቻቸውን አልፈው ለጋራ ጥቅም የሚሰሩባቸው የዳበሩ የዴሞክራሲ ባህሎችና ሕጎች አሏቸው ብለዋል።
But remember, 8 years ago, President Bush and I had some pretty significant differences.
ተመራጩ ፕሬዚደንትና እኔ እጅግ የሰፉ የሐሳብ ልዩነቶች እንዳሉን ምስጢር አይደለም። ነገር ግን እንድታስታውሱ የምጠይቀው ከስምንት ዓመታት በፊት እኔና ፕሬዚደንት ቡሽ በጣም የጎሉ የሐሳብ ልዩነቶች ነበሩን። የፕሬዚደንት ቡሽ አስተዳደር ሠራተኞች በአስደናቂ የሥራ ብቃትና ክብር የሥልጣን ሽግግሩ እንዲከናወን ረድተውናል።
በትናንትናው ዕለት የዴሞክራቲክ ፓርቲው መሪዎችና ሌሎችም የሕዝብ አስተያየት መሪዎች አሜሪካውያን በዴሞክራሲ ባህላቸው እንደሚያደርጉት ለመጪው ዘመናት ሀገራቸውን የሚያቀኑባቸውን የጋራ አማራጮች እንዲፈልጉ ሲጠይቁ ውለዋል። ሆኖም የዶናልድ ትራምፕ ፕሬዚዳንትነት አልዋጥ ያላቸው በሺዎች የሚቆጠሩ ሰልፈኞች ትናንት ማምሻውን በተለያዩ የዩናይትድ ስቴትስ ትላልቅ ከተሞች የትራምፕ ፕሬዚዳንትነትን በመቃወም ሰልፍ አካሂደዋል። በኒውዮርክ፣ በዋሽንግተን ዲሲ፣ ካሊፎርኒያ እና ሌሎችም አካባቢዎች የዶናልድ ትራምፕን መጪ ፖሊሲዎች በመቃወም መራጮች ድምጻቸውን አሰምተዋል። በዋሽንግተን ዲሲ ትናንት ማምሻውን ከተሰባሰቡ ሰልፈኞች መካከል ፍራንሴስካ ዋልሽ በትራምፕ አሸናፊነት ከባድ ስጋት እንዳደረባቸው ገልጸዋል።
I am terrified. I come from a family of political refugees from Cuba.
ብርቱ ፍራቻ ተሰምቶኛል። ቤተሰቤ ከኩባ የተሰበሰቡ የፖለቲካ ስደተኞች አሉበት ነው። ይቺ ሀገር ተቀብላ ስላስተናገደችን ትልቅ ውለታ እንዳለብን ይሰማኛል። አሁን ግን ስጋትና ፍራቻው ጦናል።
ተመራጩ ፕሬዚደንት ዶናልድ ትራምፕ ጋር አብረው ለመስራት የዓለም መሪዎች መልእክቶቻቸውን እያስተላለፉ ይገኛሉ። በመጪው ሳምንት ከጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ጋር በኒውዮርክ ትራምፕ እንደሚገናኙ ተገልጿል።
የዶናልድ ትራምፕ የዩናይትድ ስቴትስ ፕሬዝዳንት ሆኖ መመረጥ የዩናይትድ ስቴትስ አፍሪካን አስመልክቶ በምን ላይ ወይም ምን አንደምታ ይኖረዋል? ከፍተኛው አሳሳቢ ጉዳይና ግልጽም ያልሆነው የሚስተር ትራምፕ ፖሊሲ የአፍሪካ ንግድና ግብይት ላይ ሊያሳድር የሚችለው ተጽዕኖ ነው። አንዳንድ ገምጋሚዎች እንደሚሉትም ፕሬዝዳንትነታቸው የአፍሪካ መሪዎች በማኅበራዊ ጉዳዮች ወደ ወግ አጥባቂነት እንዳያቀኑ ያደርጋል። የአሜሪካ ድምፅ ዘጋቢ ጂል ክሬግ ከናይሮቢ የላከችልን ዘገባ ትዝታ በላቸው ታቀርባለች።
የቢሊዮኔሩ ነጋዴ ለዩናይትድ ስቴትስ ፕሬዝደንትነት መመረጥ አንዳንዶችን ደስ አሰኝቷል፣ ሌሎች ደግሞ ተጨንቀዋል። በዚያም ሆነ በዚህ ደንታ የሌላቸውም አሉ። የሆነ ሆኖ ሁሉም የአፍሪካ መሪዎች የዶናልድ ትራምፕ ፕሬዝደንትነት በፖለቲካ፣ በማህበራዊ ጉዳዮችና በኢኮኖሚ ምን እንደምታ እንደሚኖረው መጠየቃቸው አይቀሬ ነው። ቦቲኝ ማርክ ኤሲ በአይቮሪ ኮስት የአቢጃን ዩኒቨርሲቲ ተቋም ገምጋሚ ናቸው። የአፍሪካ አገሮችና በዩናይትድ ስቴትስ መካከል ስለነበረው አጎዋ ማለትም የተመረጡ የአፍሪካ አገሮች በዩናይትድ ስቴትስ ገበያ እንዲሳተፉ እድል ስለሚሰጠው ሕግ ጥናት እየተካሄደ ነው። ጥናቱ የሚያሳየው አሉታዊ እንድምታም ዩናይትድ ስቴትስን የሚጎዳ ነው። ግን ማንኛውም ለውጥ ሊኖር ይችላል። የሚኖረው ለውጥ ደግሞ ትራምፕ ከተመረጡ ዩናይትድ ስቴትስ የተፈራረመቻቸውን ዓለም አቀፍ ሕጎች ሁሉ እንደገና አፍርሰው ለመደራደር ያቀረቡት ሐሳብ ላይ ይመረኮዛል ነው ያሉት ቦቲኝ ማርክ ኤሲ። አፍሪቃ ላይ ከፍተኛ እንደምታ የሚኖረውና ሙቀት እንዳይጨምር ዓለም ከተስማማበት ከፓሪሱ የአካባቢ ደህንነት ውል ትራምፕ ሊወጡ እንደሚችሉም ስጋት አለ። መልካም አስተዳደርን በተመለከተ ደግሞ በካሜሩን የሚገኙ የዓለም አቀፍ ጉዳዮች ተንታኝ ቻርልስ ኢቦኑ በአፍሪቃ ማህበራዊ ለውጥ እንዲኖር የትራምፕ አስተዳደር እምብዛም ጫና አያደርግ ይሆናል ይላሉ።
Governments, especially in Africa, that were stressed by human rights issues on abortion.
በሰባዊ መብት ረገጣ ጉዳዮች፣ በጽንስ ማቋረጥ መብት፣ በተመሳሳይ ጾታ ጋብቻ ጉዳይ እንዲሁም በልማት እርዳታ ጉዳዮች የአፍሪካ መንግስታት በፕሬዝደንት ትራምፕ አስተዳደር ዘመን ጫናው ላላ ይልላቸዋል። ጫና ላይኖርባቸውም ይችላል። የትራምፕ ፕሬዝደንትነት ዩናይትድ ስቴትስን ወደ ወግ አጥባቂነት ስለሚመልስም በቋፍ ያሉት የአፍሪካ መሪዎች ደስታውን አይችሉትም።
የናይሮቢ ዩኒቨርሲቲ የፖለቲካ ሳይንስ ትምህርት ክፍል ኃላፊ አዳምስ ኦሉ የዶናልድ ትራምፕ የዩናይትድ ስቴትስ ፕሬዝደንት ሆኖ መመረጥ የአፍሪካ መሪዎች የአህጉራቸውን ችግር በራሳቸው እንዲፈቱ እድል ይፈጥራል ይላሉ።
I think that what Africa has to do is to prepare for the worst case scenario.
ዶናልድ ትራምፕ በአሜሪካ ብሔራዊ ጥቅም ላይ እንጂ በዓለም ጉዳዮች ወይም የአፍሪካ ጥቅም ላይ ስለማያተኩሩ እኔ እንደምገምተው አንደኛ አፍሪካውያን ከርሳቸው ምንም መጠበቅ የለባቸውም። ለአፍሪካ ችግር አፍሪካውያን የራሳቸውን መፍትሄ ለመፈለግ ጊዜው አሁን ነው ላለሁ።
ተመራጭ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በምርጫ ዘመቻቸው ወቅትም ስለ አፍሪካ እምብዛም አላነሱም። ሁለት ቀን ከመመረጣቸው በፊት ባደረጉት ንግግር ግን የሚኒሶታ ክፍለ ሀገር የምትሰቃየው የሶማሊያን ስደተኞች ስለምታስተናግድ ነው ማለታቸው አይዘነጋም። በምርጫው ዕለት በዚያች ክፍለ ሀገር ሂለሪ ክሊንተን አሸንፈዋቸዋል።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እስከ ምሽቱ አራት ሰዓት ይቀጥላል ፕሮግራማችን። አሁን በነጻ የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው የእናንተ አስተያየቶች ጥቂቱን እንስማ።
ረስልኝ ቪኦኤች እንደምን አላችሁ? ሰላም ናችሁ ወይ? እስካሁን ድረስ በለምታስተላልፉት መረጃዎች ሁሉ በጣም እጅግ ከልብ የሆነ ምስጋና እናቀርባለን። ትክክለኛ መረጃ ከእናንተ አካባቢ ነው የምናገኘው። እኔ አንድ ለመስጣት የፈለግኩት አስተያየት ስለ አሜሪካ ምርጫ ብዙ አስተያየት ሰምተናል እና እስኪ የኢትዮጵያ ምርጫ ቦርድ ኃላፊ የነበሩት እነ ፕሮፌሰር መርጋ በቃና ሌሎችም እስኪ በዚህ ዙሪያ አስተያየት ብትጠይቁና ብታናግሩ የሚሰጡትን አስተያየት ለመስማት ፈልገን ነው እና ከዚህስ ምንድን ነው የምማሩት ለወደፊት ለሀገራችን? እናመሰግናለን። ሁላችሁም ጋዜጠኞች ከልብ የሆነ አክብሮት አለኝ። ሰላም ሁኑ።
ጠነስልኝ ቪኦኤች እንደምናችሁ። በምኖርበት በአሜሪካ ነገር የፕሬዚዳንቱ ምርጫ ትራምፕ በማሸነፋቸው ፕሬዚደንት ትራምፕ ተደስቻለሁ። ምንም እንኳን የመረጥኩት ለዲሞክራሲዋ ተወዳዳሪ ሂለሪ ክሊንተን ቢሆንም አሁን በቅጡ አፍሪካ ውስጥ ወይም ሌሎች ሀገሮች ውስጥ የሚደረገው አሜሪካን በሰጠችው መሳሪያና ገንዘብ የገዛ ህዝባችን በመደብደብ ላይ ነው ያለው። ይህም ከፍተኛ ችግር በሀገራችን ውስጥ ፈጥሯል። ይህንን ችግር በአሁኑ በተደረገው ምርጫ የአዲሱ ፕሬዚደንት ሊፈቱልን ይችላል ብዬ አስባለሁ። ይኸውም የፖሊሲ ለውጥ በማድረግ ከዚህ በፊት ጌታቸው ረዳ የፈለገ ነገር ቢደረግ እኛና አሜሪካን ኮመን ኢንተረስት አለን፣ በዛ ኢንተረስት መሰረት ውላችን ይቀጥላል እያሉ ሲያወሩ ሰምቻቸዋለሁ። አሁን ያ ኢንተረስት መለወጫው ጊዜ ነው። የኢትዮጵያ ህዝብ መቀጠል ያቆማል ብዬ እገምታለሁ። ለሰጣችሁኝ እድል አመሰግናለሁ። መኖሩ በዋሽንግተን ዲሲ ጃኔል ትራውን ይባላል።
አዲሱ በቅድሚያ አስተያየቶቻችሁን ያደረሱን አድማጮች እናመሰግናለን። ሌሎቻችሁም ተሳተፉ። አዲሱ በትላንትና ዕለት ያቀረብነው አንድ ዜና እርማት አለን። ይቅርታ ጠይቀን መሰረት ማስያዝ አለብን። ማርሽ ቀያሪው ሻምበል ምሩጽ ይፍጠር እቁ አትሌት ከዚህ ዓለም በሞት ተለይቷል በሚል የቀረበው ዜና የተሳሳተ ነው። በህይወት አለ። ከዚህ ጀምር።
እኔ በጣም ደስ ብሎኛል። አንድ ሁለት ሶስት ነገር። አንደኛ ሻምበል አልሞተም፣ ደስ ይላል። በህይወት እያለ ለማዋየት እድል አግኝተናል። ሁለተኛ፣ ሶስተኛ ደስታ ለመጨመር ከፈለገ እንዲህ አይነት ወሬ ሲወራ ሰው ረዥም እድሜ ይኖረዋል እና ሻምበል ረዥም እድሜ ይኖራል።
መልካም ምኞት ጭምር ነው።
ይህን ካልን በኋላ ግን ስላልተረጋገጠው መረጃችን ይቅርታ
እንጠይቃለን። ብዙ ጊዜ በርቀት የምንሰማው ነገር ግን አየር ላይ የማይወጣ ነው። በኢትዮጵያ ቴሌቪዥን እና ኢትዮጵያ የተለያዩ መገናኛ ብዙኃን ናቸው ምንጮቹ። ያንንም ለማጣራት ያደረግነው ሙከራ በትክክል መቅረብ በሚችልበት አልነበረም። በስርጭት ላይ ሆነን ነው መረጃውን ያገኘ ነው። ሆኖም ይቅርታ፣ ሙሉ በሙሉ ይቅርታ መጠየቅ ያለብን ነው። እንዳልከው ታዲያ ሻምበል ምሩጽ ይፍጠርን አግኝተን እናቀርባለን። የሚኖረው አዲሱ ሁለት አመታት ያህል በሕክምና ክትትል ላይ መሆኑን በህመም ላይ መሆኑን ተገልጾልናል። በሚኖርበት ካናዳ ሕክምና እየተከታተለ መሆኑን በሆስፒታል ተገልጿል።
ትናንትም እኔም ገለጽ እንዳረኩል ለአድማጭም ምናልባት ያስታውሳሉ። ቶሮንቶ በዚህ በስፖርቱ በሄድኩ ጊዜ ላገኘው እንደውም ፍቅሩ ኪዳኔን የሆነ ልናገኘው ፈልገን በደንብ አያናግርም ስላሉን
በጤናው መታወቅ፣
አሁን ግን ደግሞ እየተሻለው ነው። መልካም ነው።
የሆነው ማስተካከያችን አድማጮች፣ አሁን ወደሚቀጥለው ዝግጅት እናልፋለን።
አሁን ደህና ነኝ። ቆንጆ ሁኔታ አገኛለሁ። በጣም ደህና ነኝ። በጣም የሚገርምህ የኢትዮጵያ ህዝብ ሁል ጊዜ ጠዋት ማታ ከጎነኝ ነው የማይለየው እና እንዴት አይገ ልግለጽልሽ።
ይህን አስደንጋጭ ዜና ሁላችንም ሰምተናል። ሰምተኸዋል?
አዎ ሰምቻለሁ። እንደዚህ ሰው የቆጨኝ ነገር የለኝ። ሞት በእኔ አልተጀመረም።
መረጃችን ይሄ ነው። እንግዲህ ድምፁን ሰምተናል። እኛም ቀደም ብለን ለመደወል እና በስፋት ለማውራት ዛሬ ትፈልግን ስልኩን አላነሳም፣ ግን ሰሞኑን እናገኘዋለን።
መልሰን እንት ቃል በገባ ነው መሰረት እናቀርባለን። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:35 ያመለክታል። ርዕሰ ወሬዎቹን ባጫጭሩ ከአዲሱ አበበ።
የዩናይትድ ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ የመጀመሪያውን የዋይት ሀውስ ጉብኝት ዛሬ ሐሙስ አድርገዋል። በዚህም ከፕሬዚዳንት ባራክ ኦባማ ጋር በሰላማዊ የስልጣን ሽግግር ዙሪያ ውይይት አድርገዋል።
እንደ አውሮፓ አቆጣጠር ጥር 20 ወይም በኢትዮጵያ አነጋገር ወይም በአማርኛ ጥር 12 ቀን ቃለ መሐላ የሚፈጽሙት ተመራጭ ዶናልድ ትራምፕ የመንግሥት መስሪያ ቤቶች ሁሉ ትብብር እንዲያደርጉላቸው ሚስተር ኦባማ አሳስበዋል። ትራምፕ በዚሁ በዋይት ሀውስ ጉብኝታቸውና ከፕሬዚዳንት ኦባማ ጋር ባደረጉት ንግግር የፕሬዚዳንት ኦባማን ምክር የሥራ ልምድም እንደሚፈልጉን ተናግረዋል። ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ቢሮአቸውን ተረክቦ ሥራ ለመጀመር የሚያደርጉትን መሰናዶ አንድ ብለዋል። በዚህም በምርጫ ዘመቻ ወቅት ካስተላለፏቸው መልእክቶች አኳያ ለአንዳንድ የዩናይትድ ስቴትስ ሸሪክ አገሮች ጸጥታንና ደህንነትን በተመለከተ ዋስትና ሰጪ ንግግር እያደረጉ መሆናቸው ይሰማል። አሜሪካውያን ዶናልድ ትራምፕን ቀጣዩ የአገሪቱ ፕሬዚዳንት አድርገው መርጠዋል። እናም መራራና ከፋፋፋ የሆነው ምርጫ ካበቃ በኋላ የአሜሪካ ዲሞክራሲ መሰረት የሆነው የስልጣን ሽግግር በየአቅጣጫው ተጀምሯል። ለምሳሌም ከውጭ ሀገራት ጋር በሚያደርጉት ንግግር የጃፓን ጠቅላይ ሚኒስትር ሺኖ አቤ አንዱ ናቸው። በዚህ ወቅት ሁለቱ ባደረጉት ንግግር የሁለቱ ሀገሮች ወዳጅነት ቋሚና ዘላቂ እንደሆነ አስምረውበታል።
አድማጮች፣ ወደ ሁለተኛው አጋማሽ ዘልቀናል። የዓለም መሪዎች በዩናይት ስቴትስ አዲሱ ፕሬዚዳንት ምርጫን የተሰጡት አስተያየትና የትራምፕ ፖሊሲ። የዓለም መሪዎች ከትናንት በስቲያ ማክሰኞ በተጠናቀቀው ዩናይት ስቴትስ ፕሬዚዳንታዊ ምርጫ ዶናልድ ትራምፕ በተመረጡበት አስገራሚ የተሰኘ ድል አስተያየት እየሰጡ ነው። ተመራጩ ፕሬዚዳንት በአንዳንዶቹ አንገብጋቢ የዓለም ጉዳዮች አሜሪካ የምትከተላቸውን ፖሊሲዎች ወይም አቋም ይቀይራሉ ብለው የውጭ ፖሊሲ ተንታኞች የሚጠብቁ መሆናቸውም ተመልክተዋል። የአሜሪካ ድምፁ ጄፍ ካስተር እና ኒክ ቺንግ ያጠናቀሯቸውን ሁለት ዘገባዎች አጣምራ ቆንጅታየ ይዘቅርባለች።
የሩሲያ ፕሬዝዳንት ቭላዲሚር ፑቲን እዚህ ሞስኮ ውስጥ ጉብኝት ላይ ካሉ የውጭ ሀገር እንግዶች ጋር በተገኙበት ስነ ስርዓት ላይ ሆነው ለተመራጩ ፕሬዝደንት የእንኳን ደስ ያለው መልእክት አስተላልፈዋል። አዲስ ተመራጩ ፕሬዝደንት ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት የሀገራቸውንና የሩሲያን ግንኙነት ለማደስ እንደሚፈልጉ መናገራቸውን ያስታወሱት ፑቲን የሀገሮቻችንን ግንኙነት ለማደስ እኔም በጉጉት የምጠብቅ ነኝ ብለዋል።
በተደጋጋሚ እንዳልኩት የሩሲያና የአሜሪካ ግንኙነት የተዳከመ ደረጃ ላይ የደረሰው በእኛ ጥፋት አይደለም። የሆነ ሆኖ ሩሲያ ከዩናይትድ ስቴትስ ጋር ሙሉ ግንኙነቷን ለመቀጠል ትፈልጋለች፣ ዝግጁም ናት።
ከበርሊን ደግሞ የጀርመን ቻንስለር አንገላ መርከል የዩናይትድ ስቴትሱ ፕሬዝደንታዊ ምርጫ ዘመቻ በተደጋጋሚ ለመቀበል የሚከብዱ ፍጥጫዎች የተንጸባረቁበት ሲሉ የገለጹት የተሰማበት እንደነበረ አስታውቀው፣ ይሁን እንጂ ከአዲሱ አስተዳደር ጋር አብረው እንደሚሰሩ ቃል ገብተዋል።
Deutschland und Amerika sind durch Werte verbunden. Demokratie, Freiheit.
ጀርመንና አሜሪካ በእሴቶቻቸው የተቆራኙ ሀገሮች ናቸው። ዲሞክራሲ፣ ነጻነት፣ የሕግ የበላይነት። ሰብአዊ ፍጥሩን ከመጣበት ቦታ፣ ከቆዳ ቀለሙ፣ ከሃይማኖቱ፣ ከጾታው፣ ከወሲባዊ ባህሪው ወይም ከፖለቲካ አመለካከቱ ነጻ በሆነ መንገድ ክብር መስጠት። እነዚህን እሴቶች መሰረት በማድረግ እኔም ለቀጣዩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በቅርብ ትብብር ለመስራት ቃል ገባላቸዋለሁ።
ፓሪስ ውስጥ ንግግር ያደረጉት የፈረንሳይ ፕሬዚደንት ፍራንሷ ኦላንድ ሚስተር ትራምፕን እንኳን ደስ ያለው ቢሉም የዩናይትድ ስቴትስ ምርጫ ያልታወቀ ምዕራፍ ከፍቷል ብለዋል። ይሁንና ፈረንሳይ ሳትዘገይ ከአዲሱ የአሜሪካ አስተዳደር ጋር መስራት እንደምትጀምር አስታውቀዋል።
Mais je le ferai avec vigilance.
የሆነ ሆኖ በግልጽነትና በጥንቃቄ ነው ከተመራጩ ፕሬዚዳንት ጋር መስራት የምንጀምረው። ምክንያቱም ዶናልድ ትራምፕ በአሜሪካ ምርጫ ወቅት ለተናገሯቸው ነገሮች የምንሰጠው መልስ ከዩናይትድ ስቴትስ ጋር ባሉን እሴቶች፣ የጋራ ጥቅሞችና በሁለቱ ህዝቦቻችን የጋራ ታሪክ ላይ የሚመረኮዝ ነውና።
ተመራጩ ፕሬዚደንት አንገብጋቢ በሆኑ በአንዳንዶቹ የዓለም ጉዳዮች ላይ ዋሽንግተን የምትከተለውን አቋም እንደሚቀይሩ ነው የውጭ ፖሊሲ ኤክስፐርቶች የሚጠብቁት። ሽብርተኝነት የደቀነው ስጋት፣ የመካከለኛው ምስራቅ ግጭት፣ ሩሲያ በዩክሬን ላይ ያደረሰችው ወረራና ከጊዜ ወደ ጊዜ ገነን እያለች በመጣችው በቻይና ጉዳይ ጨምሮ አዲስ ተመራጩ ፕሬዚደንት የአሜሪካን ብሔራዊ ጥቅም የሚመለከት ብዛት ያላቸው ዓለም አቀፍ ፈተናዎች ይጠብቋቸዋል። ትራምፕ ከግንባር ቀደም ትኩረቶቻቸው አንዱ ሁከተኛ ጽንፈኝነትን ድል መምታት እንደሚሆን አሳውቀዋል። ብዙዎች ተንታኞች ግን በምረጡኝ ዘመቻቸው ወቅት ሲሉት የነበረው አነጋገር አይጠቅማቸውም ይላሉ። ዴሪል ዌስት የብሩኪንግስ ተቋም አባል ናቸው።
When you're on the world stage, everybody's paying attention to everything you do, and you're going to find words have consequences.
በዓለም መድረክ ላይ ስትሆን የምታደርገውን ሁሉ ሰው ይከታተላል። ቃላት ችግር እንደሚያስከትሉ፣ ቃላት በሰዎች ዘንድ ቦታ እንዳላቸው ትደርስበታለህ። ችግሮችን በተመለከተ ስትናገር ግጭቶችን የምትገልጽበትን መንገድ እንዴት ልትፈታቸው እንደምትሞክር ይህ ሁሉ ብዙ ትርጉም አለው።
ዶናልድ ትራምፕ በዘመቻቸው ወቅት የኦባማ አስተዳደር በተቀናቃኝነት ከመመለከታት ከሩሲያ ጋር መስራት ጥቅም እንዳለው ሲናገሩ ተሰምተዋል። ይህ አመለካከት ብዙዎች የውጪ ኤክስፐርቶችን አስጨንቋል፣ ግራ አጋብቷልም። የአትላንቲክ ምክር ቤት አባሉ ጃን ሄርፍስ እንደሚከተለው ያብራሩታል።
If we were to judge his policy or try to understand his policy on the basis of what he said recently,
በቅርብ ጊዜያት ሲናገሩ ከነበረው በመነሳት ፖሊሲያቸው እንዲህ ነው ለማለት ወይም ለመረዳት ብንሞክር በጣም የሚያሳስብ ሆኖ እናገኛለን። ሩሲያ ዩክሬን ላይ ያደረሰችውን ወረራ በተመለከተ አላዋቂነታቸው ለሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ለአጋሮቻችን ያሉብንን ኃላፊነቶች አስመልክቶ የሚያነሷቸው ጥያቄዎች እነዚህ ሁሉ በጣም አደገኛ ናቸው።
አንዳንድ ተንታኞች የተመረጡ ፕሬዝዳንት የውጪ ፖሊሲዎች የማይጨበጡ እንደሚሆኑ ቢናገሩም አስተዳደራቸው ባለም ጉዳዮች የሚከተለውን አቋም አስመልክቶ ፍንጭ ለማግኘት ለካቢኔ ሚኒስትርነትና ለሌሎችም ከፍተኛ የመንግስት ስልጣን ቦታዎች እነማንን እንደሚሾሙ ለማየት እየጠበቁ ነው። ዶናልድ ትራምፕ አስተዳደሩን ሲረከቡ ከዋና ዋና የኔቶ አባል ሀገሮች መሪዎች ጋር መስራት ይኖርባቸዋል። እንዳጋጣሚ ደግሞ እነዚህ ዋና ዋና መሪዎች ሴቶች ናቸው። ትራምፕ ደግሞ በምረጡኝ ዘመቻቸው ወቅት ሴቶችን የማያከብሩ ተብለው ሲወነጀሉ ቆይተዋል። ይህ መሆኑ ታዲያ አዲስ ተመራጩ ፕሬዚደንት ዩናይትድ ስቴትስ የዚህን እጅግ ጠንካራ ህብረት አባል ሀገሮች ከጥቃት ለመጠበቅ የገባቸውን ቃል ያከብሩ ይሆን በሚለው ስጋት ላይ ተጨማሪ ጥያቄ አክሏል። ትራምፕ ለኒውዮርክ ታይምስ በሰጡት ቃለ መጠይቅ ዩናይትድ ስቴትስ የኔቶን አባል ሀገሮች ከሩሲያ ወረራ የምትጠብቀው ለህብረቱ የሚገባቸውን መዋጮ የከፈሉ ከሆነ ብቻ ነው በማለታቸው ህብረቱንና የመከላከያ ጉዳይ ተንታኞችን አስደንግጠው ቆይተዋል። የለንደን ኪንግስ ኮሌጅ ተንታኟ ክሪስቲን ቼንግ ይህ ብዙ ሀገሮችን በተለይም የምስራቅ አውሮፓ ሀገሮችን የሚያስፈራ መሆኑን ይናገራሉ። እሳቸውና ሌሎችም ተንታኞች እንደሚሉት የሚያስፈራው የኔቶን ህብረት በሚመለከት የተናገሩት ብቻ ሳይሆን በምረጡኝ ዘመቻቸው ወቅት ሴቶችን አስመልክቶ ሲናገሩ በነበረው የንቀት አነጋገር የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይን እና የጀርመኗን ቻንስለር አንገላ መርክልን ከመሳሰሉት ታላላቅ የኔቶ መሪዎች ጋር የሰመረ ግንኙነት እንዳይኖራቸው ሊያደናቅፍ ይችላል በማለት ነው።
I think that Mrs. May and Mrs. Merkel will be extremely professional and cordial.
Mrs. May na Mrs. Merkel ijig muawi bohonna bomoq menged yemikebelwacho yemeslenyal yan kalku bohala gin inde set inyi sow kahun qeddem yetenagerutinna ያደረጉትን ሁሉ እንዳልሆነ ማለፍ በጣም ከባድ እንደሚሆን እገምታለሁ።
ተንታኞች ይህን ይበሉ እንጂ አብዛኞቹ እንደሚስማሙበት ትራምፕ ቴሬሳ ሜይ ሚሆኑ መርክል የሚጋሩት አንድ ነጥብ አለ። ያም የሥራ ጉዳይ መሆኑን ነው። እኒህ እጅግ ለውጥ ያሉ አዲስ ተመራጭ ፕሬዚደንት ኔቶን በተመለከተ ምን እንደሚያደርጉ በቀጣዮቹ ወራት የሚታይ ይሆናል።
አድማጮች አሁን የደረሰን ዜና አለ። ቀደም በመግቢያችን እንደጠቆምነው የተመረጡ ፕሬዝዳንት ዶናልድ ትራምፕ እና ፕሬዝዳንት ኦባማ በዋይት ሃውስ ተገናኝተዋል። አዲሱ ዜናው ደርሷል።
ቀደም ሲል ያለን ዜና ነው። ሁለቱ ዶናልድ ትራምፕ እና ፕሬዚዳንት ባራክ ኦባማ ዛሬ ዋይት ሀውስ ተገናኝተዋል። የሀሳብ ልውውጥ አድርገዋል። በተለይ ሰላማዊ የስልጣን ሽግግርን በተመለከተ ሁለቱ ውይይት አድርገዋል። ትራምፕ የፕሬዚዳንት ኦባማን ምክር እንደሚሹም በዚህ ወቅት ገልጠዋል። ቀደም ሲል ከዋይት ሀውስ የወጣ መግለጫ እንዳመለከተው ሰላማዊ የስልጣን ሽግግር የአሜሪካ ዲሞክራሲ መሰረታዊ መርህ መሆኑ በመግለጫው ላይ ተመልክቷል።
Well, I just had the opportunity to have an excellent conversation with President-elect Trump. It was wide-ranging. We talked about...
ከተመራጭ ፕሬዚዳንት ትራምፕ ጋር ግሩም የሆነ ውይይት ለማድረግ እድል አግኝቻለሁ። በብዙ ጉዳዮች ላይ ተወያይተናል። የዋይት ሀውስ ድርጅታዊ ጉዳዮች፣ የውጭ ፖሊሲ ጉዳዮች፣ የአገር ውስጥ ፖሊሲ ጉዳዮች አንስተን ተነጋግረናል። ትናንት ማታ እንዳልኩት በቀጣዮቹ ሁለት ወራት ውስጥ የኔ ቁጥር አንድ ቅድሚያ ትኩረት ተመራጩ ፕሬዚዳንት ስኬት እንዲያገኙ የሚያስችል ሽግግር ማከናወን ይሆናል። ተመራጩ ፕሬዚዳንት ከኔ አስተዳደር ቡድን ጋር አብረው ለመስራት ፍላጎት እንዳላቸው መግለጻቸው ጥሩ ስሜት አሳድሮብኛል።
been very encouraged by the I think interest in President-elect Trump's
ለተመረጡ ፕሬዝዳንት ሁሉም የተሳካ እንዲሆን ይህ ግንኙነቶችን ያረጋግጣል። ተመረጡ ፕሬዝዳንት ከኔ አስተዳደር ቡድን ጋር ለመስራት ፈቃደኛነት በማሳየታቸው ተበራትቻለሁ። በዚህች ታላቅ ሀገር ላይ የተጋረጡ ችግሮች ለሁላችንም አሳሳቢ ናቸው። ያለ ፓርቲና ያለ ፖለቲካ ልዩነት ሁላችንም ተባብረን መስራት አስፈላጊ ነው ብያምናለሁ። ቀዳሚት እመቤት ሚሼልም እመጨዋን እመቤት አነጋግረዋል። ቤተሰቡ ይህን ሽግግር በሚያደርግበት ወቅት ለዚህ በመብቃታቸው መደሰታችንን ሊያውቁ ይገባል።
ዶናልድ ትራምፕ በበኩላቸው ኦባማን አመስግነው ምክክር እንደሚፈልጉ ተናግረዋል።
Well, thank you very much, President Obama. This was a meeting that was going to last for maybe 10 or 15 minutes, and we were just going to get to know each other. We had never met each other. I have great respect.
በጣም አመሰግናለሁ ፕሬዚዳንት ኦባማ። በቅርብ መተዋወቅ ይኖርብናል። ከዚህ ቀደም ተገናኝተን አናውቅም። ለአንድ ሰዓት ተኩል ያህል በዘለቀው ንግግራችን ትልቅ አክብሮት እንዳለኝ ገልጫለሁ። ከዚያ በላይም ልንነጋገር እንችል ነበር። የተለያዩ ጉዳዮችን አንስተን ተነጋግረናል። አንዳንዶቹ ድንቅ ናቸው፣ አንዳንዶቹም ለሁላችንም ጥሩ ናቸው። ከፕሬዚዳንቱ ጋር ወደፊትም መስራት ፍላጎት አለኝ። ምክራቸውን ጨምሮ በፈተናዎች በብርቱ ጥረቶችና በአንዳንድ ታላላቅ ስኬቶችም ላይ መመካከር ፈልጋለሁ ነበር ያሉት። አድማጮች፣ አሁን ወደ ተከታዩ ቅንብር እናልፋለን። አሁንም ከነኚህ ርዕሶች ጋር ይቆየናል። የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ በዚህ በያዝነው ሳምንት ሞሮኮ ውስጥ ይካሄዳል። ለዚህ ጉባኤ ታዲያ የዶናልድ ትራምፕ ለዩናይትድ ስቴትስ ፕሬዚዳንት ሆኖ መመረጥ በጎ ዜና አልነበረም ይላል። የብርድ ስሜት ለቆበታል ያሉ ብዙዎች ናቸው ይላል ሄንሪ ራጅዌል ያጠናቀረውን የዚህን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል።
የሞሮኮው ጉባኤ አጀንዳ ባለፈው ዓመት ፓሪስ ላይ ለተፈረመው እጅግ ታሪካዊ የተባለ የአየር ንብረት ዓለም አቀፍ ስምምነት አፈጻጸም የፖሊሲ ዝርዝሮችን ማውጣት ነው። ትራምፕ ግን ያንን የዩናይትድ ስቴትስ የፈረመችውን ስምምነት እንደሚቀዱ ዝተዋል። የተዘጉ የከሰል ድንጋይ ቁፋሮና ማምረቻ ተቋማትን እንደገና እንደሚከፍቱ፣ የተፈጥሮ ዘይት ልማትና ብዝበዛ ፕሮጀክቶችን እንደሚያጠናክሩና እንደሚገፉባቸው ተናግረዋል። መጪው የትራምፕ አስተዳደር በእውኑ ለፓሪው ስምምነት አስደንጋጭ አደጋና ብርቱ ስጋት ነው። የዓለማችን የአየር ንብረት ለውጥ ለመቆጣጠርና ለመለማመድ ለሚደረገው ጥረት የጀርባ በረዶ ነው። አሜሪካ ብሎክ ደሴት ላይ የመሠረተችው በንፋስ ኢነርጂ ማመንጫ ፕሮጀክት በዚህ በያዝነው ወር ውስጥ ሙሉ ሥራ ይጀምርና ለ17,000 ቤቶች የኤሌክትሪክ ኃይል ያቀርባል። ዩናይትድ ስቴትስ ከዋናው መሬቷ ውጪ ባህር ላይ ያቋቋመችው የመጀመሪያው የንፋስ ኃይል ማመንጫ ፕሮጀክት ነው። ይህንን የኃይል ማመንጫ ለመገንባት 8 ዓመታትን ጠይቋል። ዩናይትድ ስቴትስ በእነዚህ ባለፉት 8 ዓመታት ውስጥ የአየር ንብረት ለውጥን ለመጋፈጥ የመሪነት ድርሻ ለመጫወት በብርቱ ስትጥር ቆይታለች።
One of the reasons why we have the momentum that we currently see, why we have Paris and the fast
አሁን የምናያቸውን የተፋጠነ እንቅስቃሴ ከምናይባቸው የፓሪስ ስምምነት ከተደረሰባቸው ከተፈረመባቸውና በሀገሮችም እንዲጸድቁ ከተደረገባቸው ምክንያቶች አንዱ ይኸው የዩናይትድ ስቴትስ መሪነቱን መውሰድ ነው።
የግራንታም የአየር ንብረት ለውጥ ምርምርና ጥናት ኢንስቲትዩት ፕሮፌሰር ሳሙኤል ፍራንክሃውዘር ናቸው። የፓሪሱ የአየር ንብረት ስምምነት የሚደነግገው የዓለም የሙቀት መጠን ከኢንዱስትሪ አብዮት ዘመን በፊት ከነበረበት ደረጃ ከ2 ዲግሪ ሴልሺየስ ከፍ እንዳይል ማድረግ የሚያስችሉ እርምጃዎችን በዓለም አቀፍ ደረጃ መውሰድ ነው። ከእነዚህ እርምጃዎች አንዱም ሙቀት አማቂ የሆኑ ጋዞችን ምርትና ወደ ከባቢ አየር መልቀቅን መቀነስ ነው። ግሪን ሃውስ ጋስስ ይባላሉ እነዚያ በካይ ጋዞች። ዶናልድ ትራምፕ ከመመረጣቸው ጥቂት ቀደም ባለ ቀን ባወጡትና በይፋ ባሳወቁት የሥልጣን ዘመናቸው የመጀመሪያዎቹ 100 ቀናት አከናውናቸዋለሁ ካሏቸው እቅዶቻቸው አንዱ ይህንን የፓሪስ ስምምነትን መቅደድና ፊታቸውን አሜሪካ በኢነርጂ ምርት ራሷን እንድትችል ወደ ማድረግ እርምጃ ማዞር ነው።
We're going to put the miners back to work. We're going to put the miners back to work.
ማድን ቆፋሪዎችን ወደ ስራቸው እንመልሳለን። ማድን ቆፋሪዎችን ወደ ስራቸው እንመልሳቸዋለን። ማድን ማምረቻዎቹን መልሰን እንከፍታቸዋለን።
የዋሽንግተን ፊቷንና ጉዞዋን እንዲህ የኋልዮሽ መቀልበስ የዓለምን የተፈጥሮ አካባቢ ብክለት ለመቆጣጠር እየተደረገ ያለውን ጥረት አብዝቶ እንደሚጎዳው እንደሚፈታተነው እየተደረገ ያለውን ጥረት አብዝቶ እንደሚቀንሰው ፍጹም ርቱዕ ነው። የግራንታሙ ተመራማሪ ፕሮፌሰር ፍራንክሃውዘር እንደሚሉት
taking that leadership role away would create a vacuum, that's no question about that.
ያንን የመሪነት ሚና ማቆም ያለምንም ጥርጥር ወና የሆነ ክፍተት ይፈጥራል። መልካም ዜና ሊባል ከተቻለ አንዱ መልካም ዜና ሊሆን የሚችለው ነገር የፓሪሱ ስምምነት አሁን እንዳለው ሁሉ ኃይል ኖሮት የሚቀጥል ከሆነና ዩናይትድ ስቴትስ የስምምነቱ አካል ከሆነች ከስምምነቱ መውጣት የመግባቱን ያህል እንዲህ ዋዛና ቀላል አይሆንም።
ሞሮኮ ላይ ሊሰባሰቡ የተጠራሩት የአየር ንብረት ለውጥ ጉዳይ ተሟጋች የሆኑ ልዑካን የተሰራው ሁሉ መና ሊሆን፣ የተቋጠረው ሁሉ ሊፈታ፣ የተሰበሰበው ሁሉ እንግዲህ ሊበተን ይችላል የሚል የበረታ ፍርሃት አላቸው።
If he withdraws, it means everything is going backwards and it will not be good for the world.
ትራምፖች ከፓሪሱ ስምምነት የሚወጡ ከሆነ ሁሉም ነገር የኋልዮሽ ይሄዳል። ይህ ደግሞ ለዓለም ጥሩ አይሆንም።
የማላዊው እንደራሴ ወራም ምናሴ ችላንጋ ናቸው እንዲህ የሚሉት። ወደ ብሎክ ደሴት ስንመለስ የአየር ንብረት ለውጥ ቁጥጥር ደጋፊዎችና ዘማቾች እንግዲህ ያለው ተስፋ የነፋስ ኃይል አጠቃቀምን ማብዛት መሆኑን ይናገራሉ። የዩናይትድ ስቴትስ የዱር ሕይወት ፌዴሬሽን ባልደረባዋ ካትሪን ባውስ አንዷ ናቸው።
I got to believe that the arguments for offshore wind are so strong that it will transcend.
ባህርና ውቅያኖሶች ላይ ያለው የነፋስ ግፊት እጅግ ብርቱ በመሆኑ የማንንም አስተዳደር ቀልብ ያሸንፋል ተብሎ ይታመናል።
የትራምፕ ድል በአየር ንብረት ፖሊሲ ላይ የሚኖረው ተጽዕኖ ምን እንደሚያመጣ ለመጪ ብዙ ወራት ላይታወቅ ይችላል። የፓሪስ ስምምነት ዕጣ ፈንታም ምን ሊሆን እንደሚችል ዛሬ ላይ ቆሞ መነጋገር አዳጋች ነው።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የአሳድ መንግሥት በሶሪያ ሕዝብ ላይ ለሦስተኛ ጊዜ በተፈጸመው የኬሚካዊ ጦር ጥቃት ኃላፊ መሆኑን ጉዳዩን ያጣራው ነጻ የባለሙያዎች አካል አረጋግጧል። ኬሚካዊ የጦር መሳሪያ መጠቀምን ለመከላከል ከተባበሩት መንግስታት ጋር በመተባበር የሚሰራው ድርጅት ባለፈው የአውሮፓውያኑ ወር ይፋ ያደረገው ሪፖርት በ2015 ክሜናስ ከተማ ላይ የክሎሪን ኬሚካዊ ጥቃት ያደረሱት የሶሪያ አረብ ጦር ኃይሎች ናቸው ሲል ደምድሟል። ድርጅቱ አሁን በመጨረሻ ይፋ ያደረገው ሪፖርት የወጣው የሶሪያ አረብ ጦር ኃይሎች ሄሊኮፕተሮችን በመጠቀም በክሎሪን ጋዝ የተሞሉ በርሜሎችን በሳርሚን ከተማ ሲቪሎች ላይ ጥለዋል የሚለውን የነሐሴ 2008 ዓ ም ሪፖርቱን ተከትሎ ነው። በ2014 እንደ አውሮፓውያን ዘመን አቆጣጠርም በታልሜኔስ ከተማ ላይ ተመሳሳይ ጥቃት ማድረሱንም ሪፖርቱ አክሏል። ያ ሪፖርት በዳይሽ በ2015 ማሪያ ከተማ ላይ የመስታርድ ጋዝ መጠቀምንም አጋልጧል። ይኸው ኬሚካዊ የጦር መሳሪያ መጠቀምን ለመከላከል ከተባበሩት መንግስታት ጋር በጋራ የሚሠራው ድርጅት በሪፖርቱ ጥቃቱን የፈጸሙና ለመፈጸም ያቀዱ የሶሪያ ባለሥልጣናት በኃላፊነት መጠየቅ ያለባቸው መሆኑ እጅግ አስፈላጊ መሆኑን የመርማሪው ድርጅት ኃላፊዎች እምነት ነው ብሏል ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። የዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት ምክትል ቃል አቀባይ ማርክ ቶነር ሲናገሩ ይህ የመርማሪ ድርጅቱ ሪፖርት ያረጋገጠልን ነገር ቢኖር የአሳድ መንግሥት ሆን ብሎና በተደጋጋሚ ኬሚካዊ የጦር መሳሪያ በገዛ ሕዝቡ ላይ ይጠቀም እንደነበር ለዓመታት የምናውቀውን እውነታ ነው ብለዋል። የዩናይትድ ስቴትስ ብሔራዊ ጸጥታ ጉባኤ ቃል አቀባይ ኔድ ፕራይስ በበኩላቸው የአሳድ መንግሥት ዓለም አቀፉን ኬሚካዊ የጦር መሳሪያ መጠቀም የሚከለክለውን ድንጋጌ መተላለፉን አጥብቀው አውግዘዋል። ዩናይትድ ስቴትስ አሉ ኔድ ፕራይስ አክለውም ዩናይትድ ስቴትስ ከዓለም አቀፍ ሸሪኮቿ ጋር መሥራቷን በመቀጠል የዓለሙን ድርጅት የጸጥታ ምክር ቤትና የኬሚካዊ ጦር መሳሪያ መጠቀም የሚከለክለውን ድርጅት ጨምሮ አስፈላጊውን ዲፕሎማሲያዊ አሰራር ተጠቅማ ተጠያቂነት ተግባራዊ እንዲሆን ታስደርጋለች። የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት በውሳኔ ቁጥር 2314 መሠረት የመርማሪው አካል የሥራ ጊዜ እስከ ህዳር 7 ቀን 2009 ዓ ም ድረስ እንዲቀጥል ባለፈው ሳምንት በሙሉ ድምፅ ተስማምቷል። ያን ያደረገውም ምክር ቤቱ በቂ ጊዜ አግኝቶ የመርማሪውን አካል የሥልጣን ዘመን እስከ አንድ ዓመት ለማራዘም በሚል መሆኑ ተገልጿል። መርማሪው ነጻ አካል ተጨማሪ ጊዜ ሲያገኝ በሶሪያ ኬሚካዊ የጦር መሳሪያ መጠቀምን ሁኔታ በስፋት ለማጥናት ያስችለዋል ተብሎ ይታመናል ይልና የቪዮርስ አንቀጽ ሐተታውን ሲያጠቃልል በተባበሩት መንግሥታት ድርጅት የዩናይትድ ስቴትስ ምክትል ተጠሪ አምባሳደር ሚሼል ሲሶን የጸጥታው ምክር ቤት የውሳኔ ቁጥር 2314ን ማሳለፉ ያስደሰታቸው መሆኑን ጠቅሰው ምክር ቤቱ በተጨማሪ ግን ሶሪያ ውስጥ ኬሚካዊ የጦር መሳሪያ ለውጊያ በመጠቀሙ ተግባር የተሳተፉትን ሁሉ ማውገዝና በኃላፊነት እንዲጠየቁ ማድረግ አለበት። ይህን ለማድረግ የሚረዳን ደግሞ ይኸው ኬሚካዊ የጦር መሳሪያ መጠቀምን ለመከላከል ከዓለሙ ድርጅት ጋር በጋራ የሚሠራው ድርጅት ነው ብሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ ዘግየቱ ላይ የደረሰንን ዜና በድጋሚ እናሰማለን። የዩናይት ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ የመጀመሪያውን የዋይት ሀውስ ጉብኝታቸውን ዛሬ ሐሙስ አድርገዋል። ከፕሬዚዳንት ባራክ ኦባማ ጋር ተገናኝተውም ሰላማዊ የስልጣን ሽግግር በሚደረግበት ሂደት ዙሪያ ተወያይተዋል። ጥር 12 ቀን ቃለ መሐላ ለሚፈጽሙት ተመራጭ ፕሬዚዳንት ዶናልድ ትራምፕ የመንግስት መስሪያ ቤቶች ሁሉ ትብብራቸውን እንዳይነፍጓቸው ሲሉ ነው ሚስተር ኦባማ ያሳሰቡት። የሁለቱ ንግግር ተከትሎ ሚስተር ትራምፕ ይህን ብለዋል።
Well, thank you very much, President Obama. This was a meeting that was going to last for maybe 10 or 15 minutes, and we were just going to get to know each other.
በጣም አመሰግናለሁ ፕሬዚዳንት ኦባማ። በቅርብ መተዋወቅ ይኖርብናል። ከዚህ ቀደም ተገናኝተን አናውቅም። ለአንድ ሰዓት ተኩል ያህል በዘለቀ ንግግራችን ትልቅ አክብሮት እንዳለኝ ገልጫለሁ። ከዚያም በላይ ልንነጋገር እንችል ነበር። የተለያዩ ጉዳዮችን አንስተን ተናግረናል። አንዳንዶቹ ድንቅ ናቸው፣ አንዳንዶቹም ለሁላችንም ጥሩ ናቸው። ከፕሬዚዳንት ጋር አብሮ የመስራት ፍላጎት አለኝ። ምክራቸውን ጨምሮ በፈተናዎች በብርቱ ጥረቶችና በአንዳንድ ታላላቅ ስኬቶችም ላይ መመካከር እፈልጋለሁ።
ሚስተር ኦባማም በበኩላቸው ሚስተር ትራምፕን በዋይት ሀውስ ተቀብለው ካነጋገሩ በኋላ አስተያየት ሰጥተዋል።
Well, I just had the opportunity to have an excellent conversation with President-elect Trump.
ከተመራጭ ፕሬዚደንት ትራምፕ ጋር ግሩም የሆነ ውይይት ለማድረግ እድል አግኝቻለሁ። በብዙ ጉዳዮች ላይ ተወያይተናል።
የዋይት ሀውስ ድርጅታዊ ጉዳዮች፣ የውጭ ፖሊሲ ጉዳዮች፣ የአገር ውስጥ ፖሊሲ ጉዳዮች አንስተን ተነጋግረናል። ትናንት ማታ እንዳልኩት በቀጣዮቹ ሁለት ወራት ውስጥ የእኔ ቁጥር አንድ ቅድሚያ ትኩረት ተመራጩ ፕሬዚደንት ስኬት እንዲያገኙ የሚያስችል